ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በእምነት ጉዳይ በሃይማኖቱ ተከታዮች፣ በሃይማኖቱ መሪዎች፣ በሃይማኖት አባቶች መፈታት ያለበት እንጂ ከዛ ባለፈ ሌሎች ተግባራት ተገቢ እንዳልሆኑ ያንን ለማስገንዘብ ነው።
የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋዬ ገምቹን ድምፅ ነው የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የትላንቱ የደቡብ ክልል ውሳኔ ሕዝብ ውጤት ይፋ እየተደረገ ነው። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ ጥር 30 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን ደረጀ ደስታ ነው። እስከ ምሽቱ ቆንጅት ታየናት የዕለቱን ዜና የምታሰማን። እስከ ምሽቱ አራት ሰዓት ድረስ አብረናችን ዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ናስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየ ነኝ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛው ኮሚሽነር ፊሊፖ ግራንዲ በኢትዮጵያ ስደተኞችንና ተፈናቃዮችን ጎብኝተዋል። ከትናንት በስቲያ እሁድ ኢትዮጵያ የገቡት የመንግስታቱ ድርጅት ከፍተኛው የስደተኞች ጉዳይ ኮሚሽነር ፊሊፖ ግራንዲ ከኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ ጋር ተገናኝተው የተነጋገሩ ሲሆን ወደ ትግራይ ክልል መቀሌ ከተማ ተጉዘው በጦርነቱ ሳቢያ የተፈናቀሉ ቤተሰቦችን ጎብኝተዋል። በአማራ ክልል አለምዋች የስደተኞች መጠለያ ካምፕ ያሉ ኤርትራውያን ስደተኞችንም ጎብኝተዋል፣ አነጋግረዋል። ለሁለት ዓመታት በዘለቀው የሰሜን ኢትዮጵያው ጦርነት ኤርትራውያን ስደተኞች የተነጣጠረ ጥቃት ሲደርስባቸው የነበረ ሲሆን ባለፈው ታህሳስ የተባበሩት መንግስታት የስደተኞች ከፍተኛው ኮሚሽን ከሌሎች አጋሮቹ ጋር በመተባበር 7000 ኤርትራውያን ስደተኞችን ከምዕራብ ትግራይ ወደ አለምዋች ካምፕ ማዛወሩን ዘገባው አውስቷል። የሰሜን ኢትዮጵያን ጦርነት ለማስቆም ስምምነቱ ከተፈረመ ወዲህ የረድኤት ድርጅቶች በጦርነት ወደ ተጎዱት አካባቢዎች የበለጠ እርዳታ ለማጓጓዝ መቻላቸውን የስደተኞች ከፍተኛው ኮሚሽነር ግራንዲ በትዊተር ባወጡት ቃል ተናግረዋል። ወደ ትግራይ ክልል የሚገባው እርዳታ አቅርቦት የተሻሻለ ቢሆንም አሁንም ካለው ከባድ ችግር አንጻር በቂ አለመሆኑን አንድ የመንግስታቱ ድርጅት ሪፖርት አመልክቷል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ማሊን እየጎበኙ ናቸው። ማሊ ወታደራዊ አቅሟን እንድታጠናክር ሩሲያ መርዳቷን ትቀጥላለች ሲሉ በማሊው ጉብኝት ላይ የሚገኙት የሩሲያው የውጭ ጉዳይ ሚኒስትር አጠንክረው ተናግረዋል። የውጭ ጉዳይ ሚኒስትሩ ዛሬ ማክሰኞ ከማሊ አቻቸው አብዱላሂ ዲዮፕ ጋር ሆነው ባካሄዱት ጋዜጣዊ ጉባኤ ሀገራቸው እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት ነሐሴ ወር ላይ ለማሊ በርካታ ተዋጊ ጀቶችና ሄሊኮፕተሮችን መስጠቷን አስታውሰው አሁንም ተጨማሪ ወታደራዊ ድጋፍ መስጠታችንን እንቀጥላለን ብለዋል። ለማሊ የሰጠነው የአውሮፕላን እርዳታ የጦር ሰራዊቷ የተደቀነውን የሽብርተኝነት አደጋ ለመደምሰስ የሚያስፈልገውን ወታደራዊ አቅም አጎልብቶለታል ሲሉ ላቭሮቭ ተናግረዋል። ፈረንሳይ ባለፈው ዓመት ማሊን ለቃ ከወጣች ወዲህ ሩሲያ ለምዕራብ አፍሪካዊቱ ሀገር የምትሰጠውን ወታደራዊ ድጋፍ ከፍ አድርጋ ቀጥላለች። የሞስኮና የባማኮ ግንኙነት እየጠበቀ መምጣቱ ታዲያ ምዕራባውያን ሀገሮችን አሳስቧል። በአሁኑ ወቅት ከሰሃራ በታች የሚገኘው የአፍሪካ አካባቢ አዲሱ የሁከት ተጠቃሚ እስላማዊ ጽንፈኝነት መፈልፈያ ሆኗል ሲል የተባበሩት መንግስታት ድርጅት ያወጣው አንድ አዲስ ሪፖርት ተናገረ። የመንግስታቱ ድርጅት የዓለም አቀፍ ልማት ፕሮግራም UNDP ዛሬ ማክሰኞ ባወጣው ሪፖርቱ በዛ አፍሪካ አካባቢ ሰዎች ጽንፈኛ እስላማዊነትን የሚቀላቀሉት በአመዛኙ ከሃይማኖታዊ ይልቅ በኢኮኖሚያዊ ምክንያት እንደሆነ ሪፖርቱ አመልክቷል። የመንግስታቱ ድርጅት አዲስ ሪፖርት እንዳለው እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት በወጣው የቀደመ ሪፖርት ላይ ከመታዩት አሃዞች ጋር ሲነጻጸር 92% ተመልማይ ጽንፈኛ ቡድኖችን የተቀላቀለው ባለበት የከፋ ድህነት ምክንያት የተሻለ መተዳደሪያ አገኛለሁ በማለት ነው። የኮቪድ-19 ወረርሽኝ፣ የዋጋ ንረትና የአየር ንብረት ለውጥ በበርካታ አፍሪካውያን የኑሮ መተዳደሪያ ላይ ከባድ ጫና ማሳደሩን ሪፖርቱ አያይዞ አውስቷል። አስከትሎም ሃይማኖታዊ በሆኑ ምክንያቶች ጽንፈኛ ቡድኖችን የሚቀላቀሉ ሰዎች ቁጥር በ57% መቀነሱን ሪፖርቱ ጠቁሟል። የተባበሩት መንግስታት ድርጅቱ የዓለም አቀፍ ልማት ፕሮግራም ለዚህ ሪፖርቱ ሶማሊያ፣ ሱዳን፣ ናይጄሪያ፣ ማሊ፣ ቻድ፣ ኒጀር፣ ቡርኪና ፋሶ እና ካሜሩን ውስጥ ቁጥራቸው ወደ 2200 የሚደርስ ሰዎችን አነጋግሯል። ከመካከላቸው ከ1100 የሚበልጡቱ በፍላጎት ወይም ተገደው ኃይል ተጠቃሚ ጽንፈኛ ቡድኖችን የተቀላቀሉ የቀድሞ አባላት መሆናቸው ተጠቁመዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ትናንት ሰኞ ቱርክና ሶሪያ ውስጥ በደረሱት ከባድ የመሬት ነውጦች የሞቱት ሰዎች ቁጥር ከ5000 ያለፈ ሲሆን ዛሬ የእርዳታ ሰራተኞች በፈራረሱት ህንጻዎች ስር መውጫ ያጡ ሰዎችን ለመፈለግ ተሰማርተዋል። ትናንት ሌሊቱን በአካባቢው እጅግ ከባድ ቅዝቃዜ የነበረ ሲሆን ዛሬም በሁለቱ ሀገሮች አዋሳኝ አካባቢዎች በነውጥ ኃይል መለኪያው ሪክተር ስኬል ላይ 4 ያስመዘገቡ በርካታ ርዕደቶች አካባቢውን አናውጠውት እንደነበረ ተዘግቧል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም መስሪያ ቤታቸው የሕክምና ቁሳቁስ እርዳታ የጫኑ አውሮፕላኖችን ወደ ሁለቱም ሀገሮች እንደሚልክ አስታውቀዋል። የቱርክ የአደጋ ጊዜ ስራ አመራር መስሪያ ቤት በርዕደ መሬቱ ወደ ተጎዱ አካባቢዎች በየብስና በአየር እርዳታ ሰጪ ሰራተኞችንና አቅርቦቶችን በማጓጓዝ ላይ መሆኑን አስታውቋል። ዛሬ የቱርክ ባለስልጣናት እንዳስታወቁት በመሬት ርዕደቱ ቢያንስ 3419 ሰዎች ሲሞቱ ሌሎች ከ15000 የሚበልጡ ሰዎች ቆስለዋል። ከፈራረሱት ህንጻዎች ስር ከ7800 በላይ ሰዎች በህይወት ለማውጣት የተቻለ ሲሆን ቢያንስ 6200 ህንጻዎች እንደፈራረሱ የቱርክ ባለስልጣናት አመልክተዋል። ሶሪያ በበኩሏ በርዕደ መሬቱ ቢያንስ 1602 ሰዎች መሞታቸውንና 3500 ሰዎች መቁሰላቸውን ነው ያስታወቀችው። በመጨረሻም የዩክሬን የመከላከያ ሚኒስትር ኦሌክሲ ሬዝኒኮቭ ጦርነት ውስጥም ያለን ቢሆን የለውጥ እርምጃችን ይቀጥላል ሲሉ ተናገሩ። የመከላከያ ሚኒስትሩ ይህን የተናገሩት ዛሬ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ ሲሆን የመንግስት ባለስልጣናት በተከታታይ ስራቸውን እየለቀቁ አሊያም እየተባረሩ ባሉበትና እሳቸውም ከቦታቸው መነሳታቸው ነው እየተባለ በሚወራበት በዚሁ ወቅት መሆኑ ነው። የመከላከያ ሚኒስትሩ ወደ ሌላ ቦታ ይዛወራሉ በማለት የተናገሩት አንድ የፓርላማ አባል ሲሆኑ የዩክሬን ፕሬዝዳንት ቮሎዶሚር ዘሌንስኪ ግን በዚህ ጉዳይ ላይ በይፋ የሰጡት አስተያየት የለም። ትናንትና ዘሌንስኪ በሰጡት ቃል መንግስታችን ወታደራዊ ተሞክሮ ያላቸውን ኃላፊዎች መሾምን ጨምሮ አስተዳደራችንን ለማጠናከር መስራቱን ይቀጥላል ብለዋል። የመከላከያ ሚኒስትሩ ስራቸውን የመልቀቅ ሐሳብ እንደሌላቸው አስታውቀዋል። የሚሆነውን የሚወስኑት ፕሬዝዳንቱ ናቸው ሲሉም አክለዋል። የዩክሬን ኃይሎች የአቅርቦቶች ዘርፍ ኃላፊ የነበሩት ምክትል የመከላከያ ሚኒስትሩ ቪያቼስላቭ ሻፓቮሎቭ ባለፈው ጥር ወር ስልጣናቸውን መልቀቃቸው የሚታወስ ነው። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ትናንት ሰኞ በሰጡት ቃል የዩክሬኑ ጦርነት እየተባባሰ ከሄደ ዓለማችን ወደ ተስፋፋ ጦርነት ማምራቷ ነው የሚል ስጋት እንዳለባቸው ተናገሩ። ጉቴሬዥ ይህንን ያሉት በኒውዮርክ ለዲፕሎማቶች ባደረጉት ንግግር ሲሆን በእንቅልፍ ልባችን ሳይሆን አይናችንን ገልጠን ወደ ተስፋፋ ጦርነት እያመራን መሆናችን ያስፈራኛል ሲሉ ስጋታቸውን ገልጠዋል። ለዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃል። ከቀሪዎቹ የማክሰኞ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን እስከ ምሽቱ 4 ሰዓት ስርጭታችን ይቀጥላል። ማክሰኞ ጥር 30 2015 ነው ለቱ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ቪላንድራዴ ነው። የምስልና ድምጽ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ የድረገጽና ማህበራዊ ትስስር ገጾቻችን አሰናጇ አባየው ገበያው ናት። የስቱዲዮ ምስልና ድምጽ አቀናባሪው ደግሞ ጃን ድራይደን ነው። ታልኩት ከምሽቱ 4 ሰዓት ይቀጥላል ስርጭታችን። አሁን በቀጥታ ወደ ዕለቱ አብይርስ ከሰሞንኛው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወቅታዊ ሁኔታ ጋር በተያያዘ በኦሮሚያ ክልል በተለያዩ አካባቢዎች የሰብአዊ መብቶች ጥሰቶች መፈጸማቸውን የኢትዮጵያ ሰብአዊ መብቶች ጉባኤ አስታወቀ። ኢሰመጉ በክልሉ ተፈጽመዋል ካላቸው የሰብአዊ መብት ጥሰቶች መካከል በሻሸመኔ ከተማ ከመንግስት የጸጥታ አካላት በተተኮሱ ጥይቶች የሰው ህይወት ማለፉን በመረጃዎች አረጋግጫለሁ ነው ያለው። ይሁን እንጂ በአጠቃላይ ስለደረሰው የጉዳት መጠን አልገለጠም። የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዲሬክተር አቶ ተስፋዬ ገመቹ ለአሜሪካ ድምጽ በሰጡት አስተያየት ተጨማሪ ምርመራ በማድረግ ስለ ጉዳት መጠኑ ይፋ እንደሚያደርጉም ተናግረዋል። በተያያዘ በቅዱስ ሲኖዶስ ጥሪ መሰረት በኦርቶዶክስ እምነት ተከታዮች ዘንድ ትላንት የተጀመረው ጥቁር ልብስ የመልበስ ተግባር ዛሬም የአዲስ አበባ ከተማን ጨምሮ በሌሎች ከተሞች የሚቀጥል ሲሆን ሰመጉ በዛሬው መግለጫው ከልብሱ ጋር በተያያዘ በአንዳንድ አካባቢዎች ምዕመናን እስራትና እንግልት እንዲሁም ወከባ እየደረሰባቸው ነው ሲል ከሷል። በመግለጫው ዙሪያ እስካሁን ከመንግስት የተሰጠ ምላሽ የለም። በሌላ በኩል በቤተክርስቲያናዊ የተፈጠረው ችግር ከልህና ከስሜት ውጪ በሆነ መልኩ በአማኞች መሪነት መፈታት አለበት ሲሉ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትሩ ደመቀ መኮንን ተናግረዋል። ለዝርዝሩ ኬኔዲ አባተ።
ኢሰመጉ ዛሬ ጥር 30 2015 ዓመተ ምህረት ባወጣው መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካለው ችግር ጋር በተያያዘ የተፈጠሩ ባላቸው ግጭቶች በዋናነት በኦሮሚያ ክልል በተለያዩ አካባቢዎች የሰብአዊ መብቶች ጥሰቶች ተፈጽመዋል ብሏል። ስለ መግለጫው ማብራሪያ የሰጡን የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ ተቋሙ ባሰባሰበው መረጃ በመንግስት የጸጥታ ኃይሎች ተፈጸመ ስላለው የመብት ጥሰት ተከታዩን ብለዋል። የሰብአዊ መብት ጥሰቱ ጎልቶ በታየበት በሻሸመኔ ከተማ ከመንግስት የጸጥታ አካላት በተተኮሱ ጥይቶች የሰዎች ህይወት ማለፉን፣ የአካል ጉዳት መድረሱን እንዲሁም በያቤሎ አካባቢ በቤተክርስቲያኒቱ አገልጋዮች ላይ ጭምር እስራት፣ ማዋከብና ድብደባ መፈጸሙን በመረጃዎች እንዳረጋገጠ ኢሰመጉ በመግለጫው አመልክቷል። አካሄዱን በተቃወሙ የእምነቱ ተከታዮች ላይም ድብደባዎች እንዲሁም ቤት ሰብሮ በመግባት ጭምር የህግ ስነ ስርዓትን ያልተከተሉ ስርዓቶች እንደተፈጸሙና በርካታ ቁጥር ያላቸው ሰዎችም በብዛት እየታሰሩ መሆኑንም የገለጸው ኢሰመጉ ነገር ግን ስለደረሰው አጠቃላይ ጉዳት በቁጥር አልገለጸም። የጉዳት መጠኑን በተመለከተ ላነሳንላቸው ጥያቄ አቶ ተስፋዬ ምላሽ ሰጥተውናል።
ጉዳት የደረሰባቸው ይህንን ያህል ቁጥር የሚለውን መግለጽ ያልቻል ነው። ምክንያቱም ምርመራ ማድረግ አለብንና ከተለያዩ አባሎቻችን በአካባቢው ካሉ ከኛ ድርጅት ጋር አብረው ከሚሰሩ አካላት የምንሰማቸው የተለያዩ ክፍሎች ከመሆናቸው የተነሳ ቤዚክ የሆነውን ፊገር ማስቀመጥ አልቻልንም። በመሰረቱ የሰብአዊ መብት ጉዳይ የቁጥር ጉዳይ አይደለም። ለእኛ ቁጥሩ መጨመሩ የበለጠ ጉዳቱን ያጎለዋል እንጂ አንድም ሰው ሰብአዊ መብቱ ሊጣስ አይገባም። በእምነቱ ምክንያት፣ በአስተሳሰቡ ምክንያት እንግዲህ ያገኘነውን መረጃ ያንን ይዘን ምንም እንኳን
በተያያዘ ሁሉም ምእመናን በጾመነነዌ 3 ቀናት ጥቁር ልብስ በመልበስ በጸሎት መርሃ ግብሩ እንዲሳተፉ ሲል ሲኖዶስ መልእክት ማስተላለፉን ተከትሎ በኦርቶዶክስ እምነት ተከታዮች ዘንድ ትናንት የተጀመረው ጥቁር ልብስ የመልበስ ተግባር ዛሬም አዲስ አበባ ከተማን ጨምሮ በሌሎችም ከተሞች በብዛት ተስተውሏል። ይሁን እንጂ በአንዳንድ የመንግስት ተቋማት ጥቁር ልብስ በለበሱ ምእመናን ላይ እንግልቶች እየደረሱ ስለመሆናቸው በማህበራዊ መገናኛ ብዙሃን የሚንሸራሸሩ መረጃዎች ያሳያሉ። ይህን ጉዳይ ለማጣራት አስተያየታቸውን የጠየቅናቸው አንዳንድ ግለሰቦች ወከባና እንግልት መኖሩን ቢነግሩንም ድምጻቸው እየተቀዳ አስተያየት ለመስጠት ግን ፈቃደኛ አልሆኑም። ይሰመጉም በዛሬው መግለጫው ከቅዱስ ሲኖዶሱ በተላለፈ መልእክት መሰረት ጥቁር ልብስ የለበሱ ሰዎች በአንዳንድ አካባቢዎች እስራት፣ እንግልትና መዋከብ እየተፈጸመባቸው እንደሆነ ተረድቻለሁ ብሏል። የኢትዮጵያ ሰብአዊ መብቶች ጉባኤ ምክትል ዋና ዳይሬክተር አቶ ተስፋዬ ገመቹ
አንዳንድ ቦታዎች ላይ ምንድነው የመንግስት አካላትም በማስታወቂያ እስከመግለጽ ድረስ ማለት በመስሪያ ቤታቸው በሮች ላይ ማስታወቂያ የመለጠፍ አይነት ሁኔታዎች መልበስ ተገቢ እንዳልሆነ እና ዲስካሬጅ ለማድረግ እየተሞከሩ ያሉ ሁኔታዎችን ተረድተናል አንዳንድ ቦታዎች ላይ። ስለዚህ ይህንን ተገቢ አይደለም ለማለት ነው። ምክንያቱም በየትኛውም የእምነት ተቋምም ይሁን በየትኛው ድርጅት ውስጥ ድርጅቱ ያመነበትን ነገር ማድረግ አለበት። የሌላውን የሰብአዊ መብት ጥሰት እስካላስከተለ ድረስ ልብስ ልበሱ ስለተባለ ምዕመኑ ያንን ተቀብሎ ጥቁር ልብስ መልበሱ ሊያስወግዘው ወይም ደግሞ ሌላ እርምጃ ሊያስወስድበት የሚገባ ነው ብለን አናምንም። ተገቢነት የለውም።
በቤተ ክርስቲያኗ የተፈጠረው ችግር እየተባባሰ መሄዱ እየተገለጸ ባለበት በዚህ ወቅት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በደቡብ ወሎ ጉብኝት ላይ እያሉ በሰጡት አስተያየት ችግሩ ከእልህና ከስሜት ውጪ በሆነ መልኩ በአማኞች መሪነት መፈታት እንዳለበት መናገራቸውን የአማራ ሚዲያ ኮርፖሬሽን ዘገባ ያመለክታል።
ከኦርቶዶክስ ሃይማኖት ጋራ በተያያዘ የተነሳው ጉዳይ በጥንቃቄ ኃላፊነት በተሞላበት ሁኔታ ተደማምጦ ከእልህና ከስሜት ወጥተን በአማኞች መሪነት የሚፈካበትን ሁኔታ መከተልና እውን ማድረግ ያስፈልጋል። በአማኞቹ ጽናት፣ በአባቶች ጥበብና በአባቶች ጸጋ፣ በሌሎች ባለድርሻ አካላት አውንታዊ ድጋፍ የቀድሞዋ ኦርቶዶክስ አንድነቷን ጠብቃ የምትቀጥልበትን ሁኔታ እውን ማድረግ ያስፈልጋል።
ከቤተ ክርስቲያኗ ወቅታዊ ጉዳዮች ጋር በተያያዘ ያሉ ጉዳዮች ጎልተው የታዩበት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከክልሉ መገናኛ ብዙሃን ኦቢኤን ጋር ባደረጉት ረዘም ያለ ቃለ መጠይቅ ስለ ጉዳዩ በቀጥታ አላነሱም። ይሁንና ርዕሰ መስተዳድሩ ትናንት በተሰራጨው በዚሁ ቃለ መጠይቃቸው ላይ
ካምቦ ዓለም የሚከፈለው መስዋዕትነት ከፍለን ኢትዮጵያን ማስቀጠል ግን መብቶች ጥያቄዎች እንዳይነሱ የብሔር ጭምብል ላው ላይ የታሰረ የሃይማኖት ጭምብል ላው ላይ የተሸፈነ የሚደረግ ጫዋታ መጨረሻው ጥፋት ነው። ጥላቻ ደግሞ አደገኛ ነው። አማራን የሚጠላ ሰው ራሱን ነው የሚጠላው። ትግራይን የሚጠላ ሰው ራሱን ነው የሚጠላው። ኦሮሞን የሚጠላ ሰው ራሱን ነው የሚጠላው። ግን አንድ ነገር ማረጋግጥላችሁ ኢትዮጵያ ትበለጽጋለች። ኢትዮጵያ ህልሞቿን ታሳካለች። ኢትዮጵያ የሚፈልገው ደረጃ ላይ ትደርሳለች። አንድነት፣ እኩልነት፣ ወንድማማችነት ይረጋገጣል። ከዚህ ወደ ኋላ ሊመልሳት የሚችል አንድም ምድራዊ ኃይል የለም።
ምንም እንኳን ጠቅላይ ሚኒስትር አብይ መንግስታቸው በቤተክርስቲያኗ ጉዳይ ላይ ገለልተኛ መሆኑን ቢገልጹም ቤተክርስቲያኗ በበኩሏ መንግስት በህገወጥነት የፈረጀውን አካል እየደገፈ ነው ስትል ትከሳለች። የኢትዮጵያ ሰብአዊ መብቶች ጉባኤ በዛሬው መግለጫው የቤተክርስቲያኗ ቅዱስ ሲኖዶስ እውቅና ያልሰጣቸው አዲስ የተሾሙ ኤጲስቆጶሳት ወደ አብያተ ክርስቲያናት ሲገቡ በመንግስት የጸጥታ አካላት ጭምር ታጅበው ነበር ብሏል። የኢሰመጉን መግለጫ በተመለከተ ከመንግስት በኩል እስካሁን በይፋ የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን በወቅታዊ ጉዳዮች ላይ ላተኩረው ዘገባው አመሰግናለሁ። አድማጮች በተከታዩ ርዕስ ደግሞ ወደ ደቡብ ኢትዮጵያ እናቀናለን። የአትላንቱ የደቡብ ክልል ህዝብ ውሳኔ ውጤት ይፋ እየተደረገ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ አትላንት ያስፈጸመው በደቡብ ክልል በሚገኙ 6 ዞኖችና 5 ልዩ ወረዳዎች ውሳኔ ህዝብ ጊዜያዊ ውጤት በምርጫ ጣቢያዎች ይፋ እየተደረገ ነው። ከተወሰኑ ጉድለቶችና የህግ ጥሰቶች በስተቀር ምርጫው በሰላም መጠናቀቁን የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ከአርባ ምንጭ ከተማ ተገኝተው በሰጡት መግለጫ አረጋግጠዋል። በስፍራው የሚገኘው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
በደቡብ ክልል ስር በሚገኙ ትናንት ውሳኔ ህዝብ በተካሄደባቸው በኮንሶ፣ በደቡብ ኦሞ፣ በወላይታ፣ በጋሞ፣ በገዲዮ፣ በጎፋ ዞኖችና በቡርጂ፣ በባስኬቶ፣ በአለም፣ በአማሮና በደራሸ ልዩ ወረዳዎች በተቋቋሙ ምርጫ ጣቢያዎች የተሰጠ ድምጽ ውጤት ዛሬ ሲለጠፍ መዋሉን ምርጫ ቦርድ ገልጿል። ባሮ ምንጭ ከተማ ምርጫ ጣቢያዎችም ግዛው ውጤት መለጠፉን ቪኦኤ ተመልክቷል። በመራጭነት ተመዝግበው ድምጻቸውን ከሰጡ ውስጥ ባርባ ምንጭ ከተማ የእድገት በር ቀበሌ ነዋሪ ብሩክ ተሰማ አንዱ ነው።
ያው በዚህ በመርጫ ሂደት ውስጥ የድምጽ ውሳኔው የህዝብ ድምጽ ትላንትና ሲሰጥቷል። ትላንትና ደግሞ ከዚህ በፊት ስንጠብቀው የነበረውን ትላንትና ድምጻችንን መስጠት ይችላል። ትላንትና ድምጻችንን ስንሰጥ በደስታ በነቂስ ወጥተን በሌሊት ወጥተን ድምጻችንን እየሰጠን ነበር። በጊዜ ነው ድምጻችንን ስንሰጠ ነበረው። ከዛ ውጪ ደግሞ ዛሬ መጥተን ጠዋት ውጤታችንን የተለጠፈውን ያያየን ነበር። ውጤቱ በጣም የሚያስደስት በጣም የሚያኮራ ውጤት አግኝተናል። ፍላጎታችንን ደግሞ በድምጻችን አሳውቀናል። በእኛ ጣቢያ 1049 የርግብ ላይ ስትል የደቡብ ኢትዮጵያን ክልል ምስረታ እርግብ ያንን ስትል ጎጆ ላይ ደግሞ 34 ሰጥቷል።
ዘመን ጥበቡ በውሃ ምንጭ ምርጫ ጣቢያ ድምጽ ሰጥቷል።
በጥሩ ሁኔታ ውጤቱን ያየን ነው። ውጤቱም ቆንጆ ነው። በየቦታዎቹ ያሉት ነገሮቹ በጣም ቆንጆ ናቸው። በጣም ፍጹም ሰላማዊ በሆነ መንገድ ምርጫው ተጠናቆ አው ውጤት የተገለጸ ይገኛል ማለት ነው። ግዛዊ ውጤት በየምርጫ ጣቢያዎቹ የተገለጸ ይገኛል ማለት ነው።
ሌላዋ አስተያየት ሰጪ ትግስት ያፖነች
በጣም አሪፍ ነበር። ትናንትና ያው የምንፈልገውን ድምጽ ሰጥተናል። ዛሬ ውጤት ለማየት መተን ነበርና በጣም አሪፍ ውጤት ነው። ያው ክልል ለመሆን በቂ ነው ብዬ ነው ማስበውና ማለት አሪፍ ነው። ያገኘነው ነገር ልክ እንደመረጥነው ነው የሆነልንና ደስ ብሎኛል ነው በበኩሌ።
አሁን አንቺ እናንተ መርጣችሁት ድምጽ ክልል የሚያስመሰርት ከሆነ ወይም ድምጽ ለዛ እድል የሚፈጥር ከሆነ ምን ያመጣልኛል ብለሽ ተጠቀምሽ?
አሁን ለምሳሌ እኔ ስራ አጥ ነኝ። ብዙ የስራ አድቫንቴጆች ይኖራሉ ብዬ አስባለሁ። ለተለያዩ ሰዎች ብዙ የስራ እድሎችን ይከፍታል እና ጥሩ ነገር ያለው ይመስለኝ።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ውሳኔ ህዝቡ ከተወሰኑ ግድፈቶች ውጪ በሰላም መጠናቀቁን አስታውቀዋል። ለአካል መጠን ያልደረሱ በመራጭነት መቅረባቸው፣ የአስተዳደር አካላት የህግ ጥሰት፣ በአሰት መታወቂያ ለመምረጥ መሞከር፣ የጸጥታ ኃይሎች በምርጫ ጣቢያዎች ተጠግተው መገኘት፣ በከባድ አውሎ ንፋስ የድንኳን መውደቅና የድምጽ መስጠት ሂደት መቋረጡ የተፈጠሩ ችግሮች ናቸው ሲሉ ዘርዝሯቸዋል። ይሁንና ምርጫ ቦርዱ የእርምት እርምጃዎችን በመውሰዱ ድምጽ መስጠቱን ተናግሯል። ወይዘሪት ብርቱካን ከፍተኛ ችግር ተፈጥሮባቸው ነበር ያሏቸውን ጣቢያዎች ገልጿል።
በሶዶ ዙሪያ ማዕከል ወረዛ ላሾ የሚባል ቀበሌ ወረዛ ላሾ ምርጫ ጣቢያ ላይ፣ በሳውላ ማዕከል ኩስቲ ቀበሌ ምርጫ ጣቢያ ኩስቲ 3 ላይ፣ በአርባ ምንጭ ማዕከል ውሃ ምንጭ ቀበሌ የትነበርሽ ለምትባል ምርጫ ጣቢያ ላይ፣ በሰላም በር ማዕከል ዶማ ቀበሌ ምርጫ ጣቢያ ወማለም ትባል ላይ፣ በአጠቃላይ 4 ምርጫ ጣቢያዎች ላይ በተጨባጭ የአካለ መጠን ያላደረሱ ዜጎች ሊመርጡ ሲሞክሩ ሪፖርት ተደርጎልን ወዲያውኑ እርምጃ ወስደናል። ማለትም እንዳይመርጡ ተደርጓል።
የጸጥታ ሁኔታ አስመልክቶ የከፋ ችግር እንዳልገጠማቸው ገልጸው ይልቁንስ የቁሳቁስ ጉድለት እንደተፈጠረም ተናግሯል።
በሶስት ምርጫ ጣቢያዎች የማህተም መርገጫ የምንለው፣ በሶስት ምርጫ ጣቢያዎች ደግሞ የመራጭነት ማረጋገጫ ቀለም፣ በሁለት ጣቢያዎች ላይ ማሸጊያና ማሸጊያ ግዝ ወይም ቃለ ጉባኤ መያዣ ግዝ፣ በ35 ጣቢያዎች ደግሞ የተለያየ ቁጥር ያላቸው የድምጽ መስጫ ወረቀቶች ጉድለት እንዳሉ አረጋግጠን ሪፖርት ደርሰው ሁሉም ችግሮች በሰዓቱ መፍትሄ እንዲያገኙ አድርገናል።
ከብሔራዊ ምርጫ ቦርድ አስፈጻሚዎች ውጪ አንድ መራጭ እንኳን ዝር ያላለበት አንድ የምርጫ ጣቢያ እንደነበረ ማልሸሸጉም
3771 ምርጫ ጣቢያዎች ላይ ስናስመርጥ ወለናል። በአንዱ ምርጫ ጣቢያ ላይ ግን የተመዘገቡት ከአስፈጻሚዎች በስተቀር መራጮች በሙሉ ወጥተው አልመረጡም። ይህም በጉርጂ ልዩ ወረዳ በጉርጂ ማዕከል ዲሎ ቀበሌ ዲሎ ምርጫ ጣቢያ የምትባል ቦታ ላይ ነች። ስለዚህ ይህን ለማጣራት ሞክረናል። ቀኑን ሙሉ መራጮች ለምን እንዳልመጡ ለማወቅና የምርጫው ሂደት እንዲቀጥል ለማድረግ የተገለጸልን ነገር ምንድን ነው? በዛ ጣቢያ የተመዘገቡ መራጮች አስተዳደሩ ያለንን በቀበሌ ውስጥ ያለ የአስተዳደራዊ ችግርና ጥያቄ ስላልፈታልን መተመሳጠፍ አንፈልግም በማለት አሳባቸውን ገልጸዋል። አስተዳደሩ ከነሱ ጋር ውይይት ሊያደርግ እንደሞከረ ለማወቅ ተችሏል።
በክልሉ በ83 ምርጫ ጣቢያዎች ሁለት አይነት ምርጫ መካሄዱን ገልጿል። ከተወሰኑ ምርጫ ጣቢያዎች ውጪ በሁሉም ጣቢያዎች ድምጽ አሰጣጥ ሂደቱ አልቆ ድምጹ ማምሻውን መቆጠሩን ጠቅሷል። አጠቃላይ ግዚያዊ ውጤትም በአምስት ቀናት ውስጥ ይገለጣል ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ 40 ምንጭ።
አመሰግናለሁ ዮናታን። ክብራትና ኮሮና አድማጮች በተከታዩ ዘገባ ደግሞ ወደ መቀሌ እንሻገራለን። በትግራይ ክልል ተቋርጦ የነበረው የባንክ አገልግሎት ዛሬ በ31 ቅርንጫፎች መጀመሩን የኢትዮጵያ ንግድ ባንክ አስታወቀ። አንዳንድ የመቀሌ ከተማ የባንኩ ደንበኞች ከአንድ አመት ከ8 ወራት በኋላ አገልግሎት ማግኘታቸው እንዳስደሰታቸው ተናግረዋል። ሙልጌታ አስበሃ ተከታዩን አድርሶናል።
በመቀለ ከተማ በሚገኝ የኢትዮጵያ ንግድ ባንክ ውስጥ ከአንድ አመት ከ8 ወራት በኋላ የቆጠቡት ብር ዛሬ ጥር 30 2015 ዓመተ ምህረት ሲያወጡ ያገኙዋቸው መልአከ ምህረት ሐረጎት አሸብር ባደራ ያስቀመጥነው ገንዘብ ተዘግቶ መቆየቱ ትክክል አልነበረም ብለው በዛሬው ዕለት አገልግሎት ማግኘት በመጀመራቸው ግን ደስተኛ ነኝ ሲሉ ገልጸዋል።
በጥሜት በሽግግር ነው የነበርነው። እንዲያው በሽታ ታመው ልጆቻችን ታመው እንዳናስተክን ገንዘብ በማጣታችን ባንክ በማጣቱ ተሸግረን ነው ያለፍነው። እና ያ ዘመን ሁለት አመት ለቁጥሩ ነው ሁለት አመት የሚባል እንጂ 20 አመት ነው። በእኛ 20 አመት አድርገን ነው የምንቆጥረው። ስለዚህ ችግር ነው ያለፈው። አሁን ግን ሰላም በሰላም የተገኘ ግን አመሰግነዋለሁ። የተወሰነ ህብረተሰቡን ዳው እያየህ ነው ተራይዞ ነው ያለ ለሁለት አመት የቆየ ህዝብ ነው።
የባንክ አገልግሎት ማግኔት የጀመርነው ሰላም በመሆኑ ነውና ይህ ሰላም ተጠናክሮ ሊቀጥል ይገባል ብለዋል። ወይዘሮ አበባ ወልደ ገብርኤል የተባሉ ሌላ የባንኩ ደንበኛ በበኩላቸው
ተጻግምና ሀበገርና ሐልፍናዮ
ተቸግረን ቢሆንም በወኔ ችግሩ አልፈነዋል። ፈጣሪ መስገን ሰዎች ተጎዱብን እንጂ የትግራይ ህዝብ ቻይ ነው። ረሃብ ችሎ ጥማት ችሎ በሰማይና በምድር የመጣውን ሁሉ ችሎ አሁን እየነጋ ነው። የጠየቅኩትን ብር አሁን አግኝቻለሁ። ፈጣሪ መስገን እየነጋልን ነው። ሙሉ ያድርገው ነው ያሉት። መድኃኒት ታደሰ የተባለ ሌላ በባንኩ ያገኘሁት ተገልጋይ በበኩሉም ባንክ ተዘግቶ በመቆየቱ ችግር ውስጥ ነበርን ብሎ በዛሬው ዕለት አገልግሎት በመጀመሩ ግን በሰላሙ ተስፋችን እንዲጨምር አድርጎታል ብሏል።
በዚህ ሁለት አመት ከባድ ማህበራዊ ኢኮኖሚያዊ ችግር እንደ ግሌ ደርሶብኛል። ምክንያቱ ባንክ ማለት የኢኮኖሚ አንቀሳቃሽ ዋነኛ አንድ አውድ ነው። ባንክ ከሌለ ምንም መንቀሳቀስ አይችልም። ስለዚህ በዚህ ሁለት አመት ባንክ በመዘጋቱ ያለችኝን የቆጠብኳት ብር አውጥቼ መጠቀም ባለመቻሌ ለብዙ ችግር ተዳርጌያለሁ። በሁለቱ አሁን በተካሄዱ የሰላም ስምምነት መሰረት ህብረተሰቡ የባንክ አገልግሎት መጠቀም ጀምረዋል። ስለዚህ ለሰላም የምንገልጽበት ቃል የለም። ሰላም ስላለ ከነበርንበት ትንሽ ከነበርንበት ችግር ወተናውን በመጠኑም ወደ መደበኛ እንቅስቃሴ እየተመለስን እንገኛለን። ስለዚህ ስለ ሰላም ይሄን ማለት አልችልም። የሰላም ውጤት ደግሞ አሁን ባንኩ በመከፈቱ የነበረኝን ብር አውጥቼ መጠቀም በመቻሌ በጣም ደስተኛ ነኝ።
አገልግሎት ያልጀመሩ ባንኮች እንዲጀምሩ እንዲሁም በቀጣይ ሞባይል ባንኪንግ እና የኤቲኤም አገልግሎቶች እንዲጀመሩ እንጠብቃለን ሲል ተናግሯል። የኢትዮጵያ ንግድ ባንክ የኮርፖሬት ኮሙኒኬሽን ዳይሬክተር አቶ አልሳን አሰፋ ባንኩ በትግራይ ክልል ተከስቶ በነበረ የጸጥታ ችግር ምክንያት ተቋርጦ የነበረ የባንክ አገልግሎት በዛሬው ዕለት በተሟላ መንገድ አስጀምሯል ሲሉ ለአሜሪካ ድምጽ ገልጸዋል።
መቀሌ ዲስትሪክት እና ሽሬ ዲስትሪክት ላይ የኢትዮጵያ ንግድ ባንክ ፉል ፍሌጅ የሆነ ስራ ጀምረናል። እስፔሻሊ መቀሌ ያለው ኢትዮ ቴሌኮም ስራውን የሰራባቸው ባሉ አካባቢ ማለትም ኢንተርኔት እያገናኘ ነው ያለው እና እሱ ያልደረሰበት አካባቢ ካልሆነ በስተቀር ሙሉ በሙሉ ስራ ጀምረናል። ምንም ገደብ የተቀመጠ ነገር የለም። ከዚህ በፊት በሰላሙ ጊዜ የነበረው ከዛሬ ሁለት ዓመት በፊት የነበሩት ነገሮች ሁሉ አሁን ይቀጥላሉ ማለት ነው እና የገንዘብ ገደብ እና ሌሎች ነገሮች የተቀመጡ ምንም ነገሮች የሉም።
እስካሁን 31 የባንኩ ቅርንጫፎች አገልግሎት መስጠት ጀምረዋል ያሉት ዳይሬክተሩ በዛሬ ሁለት ብር የተላከላቸው በአድግራት፣ ውቅሮ፣ ማይጨውና ሌሎች አካባቢዎች የሚገኙ የባንኩ ቅርንጫፎችም አገልግሎት ይጀምራሉ ብለዋል። የኢትዮጵያ ንግድ ባንክ የቴሌ መሰረተ ልማት ጥገና ባልተጠናቀቀባቸው አካባቢዎች ጥገናው ከተጠናቀቀ በኋላ በቅርቡ ሙሉ በሙሉ አገልግሎት ለመስጠት የሚያስችል ቅድመ ዝግጅትም አድርጓል ሲሉ ተናግረዋል። ባንኩ ሁሉም አገልግሎቶች ናቸው በዛሬው ዕለት የጀመረው ያሉት አቶ አልሳን ጥገና የሚያስፈልጋቸው ኤቲኤም ማሽኖች በመጠገን እንዲሁም አዲስ ማሽን በሚያስፈልግበት ቦታም በመላክ ስራችንን ቀጥላለን ብለዋል። የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ሬድዋን ሁሴን በትዊተር ገጻቸው ወደ ትግራይ ክልል 5 ቢሊዮን ብር ለባንኮች መላክ መጀመሩ ጽፈው ነበር። በክልሉ ካሁን በፊት ቀድሞ አገልግሎቱ በከፊል የጀመረው ወጋገን ባንክ ደግሞ አገልግሎቱ በሁሉም የትግራይ አካባቢዎች የተሟላ ስራ መጀመሩ ከባንኩ አመራሮች የተገኘ መረጃ ያሳያል። በትግራይ ክልል እስካሁን አገልግሎት የጀመሩ ባንኮች ወጋገን፣ አንበሳና ንግድ ባንክ ናቸው ተብሏል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
አመሰግናለሁ ሙሉ ጌታን። ክብራትና ክብራን አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከአገር ውስጥ ዜናዎች ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሸጋገረው። የሮማው ካቶሊካዊት ቤተክርስቲያን ርዕሳነ ሊቃነ ጳጳሳት ፍራንሲስ በደቡብ ሱዳን ያደረጉትን የሶስት ቀናት ጉብኝት አጠናቀው ከትላንት በስቲያ እሁድ ወደ ሮማ ተመልሰዋል። አቡነ ፍራንሲስ ጉብኝታቸውን ከማጠናቀቃቸው በፊት በጁባ የጆን ጋራንግ መካነ መቃብር 100,000 የሚሆኑ የምዕመናን በተገኙበት ሥርዓተ ጸሎት ላይ በሀገሪቱ ሰላም እንዲሰፍን አጥብቀው ተማጽነዋል። ሺላ ፖኒናች ከጁባ ያጠናቀረችው ቆንጅታየ እንደሚከተለው ታቀርበዋለች።
ኢየሱስ የልባችሁን ሐዘን የልባችሁን ምኞት በኑሯችሁ የምታልፉበትን ደስታና ፈተና ያውቃል። አንዳች ጨለማ ሲወርሳችሁ እምነታችሁ ለሊት እንደሚሰማ ዝማሬ ወደ ገነት ከፍ እንደሚያደርጋችሁም እርሱ ያውቃል።
ብፁዕ አቡነ ፍራንሲስ ትናንት እሁድ ጠዋት በደቡብ ሱዳን ዋና ከተማ ጁባ በተካሄደው ሥርዓተ ጸሎት ላይ ለምዕመናን ያስተላለፉት መልእክት ነበረ። በዚያው ብፁዕነታቸው የአፍሪካ የሰላም ተማጽኖ ጉዟቸውን አጠናቀዋል። እርቀ ሰላም አብርዱ፣ ፊት ስለደረሱ በደሎች ሁላችሁም ይቅር ተባባሉ ሲሉ አጥብቀው ተማጽነዋል። የደቡብ ሱዳን ሊቀ ጳጳስ አቡነ ስቴፈን ኤሚዮ የርዕሰ ሊቃነ ጳጳሳቱ ጥሪ ሕዝቡ ሊሰማው የሚገባው ወቅታዊ መልእክት ነው ብለዋል።
የሰላም ሂደቱ ዝግ ማለቱ ያሳዝነናል። በጦርነቱ እከሌ ከእከሌ ሳይባል የሰው ሕይወት እየጠፋ ነው። ዝርፊያ፣ መደፈር፣ የምጣኔ ሀብት ቀውስ ወርሶናል። ቁጥር ስፍር የሌለውም ሕዝብ ተፈናቅሏል።
አቡነ ፍራንሲስ አስከትለውም ምዕመኑን በአይነ ጭፍን የብጥብጥ አባዜ ውስጥ መዘፈቅን እምቢ በሉ ሲሉ ተማጽኖ አሰምተዋል።
እናንት የዚች ሀገር አለኝታ ናችሁና እናመሰግናችኋለን። እርግጥ ነው በብጥብጡ የሚደርሰው መጠነ ሰፊ ጉዳት፣ በሰዎች ልብ የሚረጨው መርዝ እየበዛ መሄዱን ስታዩ፣ ሕዝብ በፍትህ መጓደል የተነሳ ለመከራና ለድህነት ሲዳረግ፣ ሁከቱ የጥላቻን መርዝ ሲያባዛው፣ እኔ ምን አቅም አለኝ የምትሉበት ጊዜ መኖሩ እሙን ነው።
ቅዳሜ ዕለት የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳቱ በጁባ የነጻነት አዳራሽ ያገር ውስጥ ተፈናቃዮችን አነጋግረዋል። የመስክርነት ቃል ከሰጧቸው መካከል አንዱ የሆነው የ16 ዓመቱ ጆሴፍ እንደ አውሮፓውያን አቆጣጠር ከ2020 ዓመተ ምህረት ጀምሮ የጎርፍ መጥለቅለቅ ጎርቶናል ሲነግሯቸዋል። ብዙ ሰዎች የጠንድ ከብቶቻቸው ተወስደውባቸዋል። መሪዎቻችንን ሰላምና ብልጽግና ያምጡልን፣ ሀገራችን ዘላቂ ሰላም ይስፈንላት ብለን እየጸለይን ነው ብሏል። ማላካል ውስጥ ከሚገኝ የመጠለያ ጣቢያ የተጓዘው ሌላው ታዳጊ ወጣት ተፈናቃይ ጆንሰን ጁማ አሌክሲ በበኩሉ እንዲህ ሲል ተናግሯል።
We have been also affected by flood, stinging, and certain of the family have been displaced from the...
ሰላም ጥሩ ነገር ነው። ችግር አያስፈልግም። ወደ ቀያችን መመለስ እንድንችል ሰላም እንዲወርድ እንፈልጋለን። እዚህ ኳስ መጫወቻ ቦታ የለም። እኔ ሰላም ሰፍኖ ወደፊት ጥሩ ኑሮ እንድኖር ነው የምመኘው። አሁንም የተባበሩት መንግስታት ድርጅት ምስጋና ይግባውና የደህንነት ጥበቃ ሰጥቶን በሰላም እየኖርን ነን።
የደቡብ ሱዳን የሰላም ሂደት በአስቸኳይ እንዲቀጥል ፍላጎታቸው መሆኑን ርዕሰ ሊቃነ ጳጳሳት ፍራንሲስ አስታውቀዋል።
I want to renew my forceful and heartfelt appeal to end all conflict and to resume the
ግጭቱ እንዲያከትም የሰላም ሂደቱ እንዲቀጥልና ህዝቡ ወደ ቀዬው ተመልሶ በክብር እንዲኖር ማጸናለሁ። ይህ ጊዜ የሚሰጥ ጉዳይ አይደለም።
የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በደቡብ ሱዳን ባደረጉት ጉብኝት የካንተርበሪ ሊቀ ጳጳስ ጀስቲን ዌልቢ እና የስኮትላንዱ ቤተክርስቲያን ቄስ ኤን ግሪንሺልድስ አብረዋቸው ተጉዘዋል። ከደቡብ ሱዳን ህዝብ አብዛኛው የካቶሊክ፣ የአንግሊካን እና የፕሬስቢቴሪያን ክርስትና እምነት ተከታይ መሆኑ የሚታወቅ ነው።
አመስግናለሁ ቆንጅትን። አድማጮች በተከታዩ ርዕስ ደግሞ ወዲህ ወደ ዋሽንግተን ዲሲ ነው የምንመለሳችሁ። የፕሬዝዳንት ጆ ባይደን ለሁለቱ ምክር ቤቶች የሚሰጠው ሁለተኛው አመታዊ ፕሬዝዳንታዊ ንግግራቸው ያለፈውን አመት ይመስል ይሆን ወይ ሲሉ ወይስ ፕሬዝዳንቱ አዳዲስ ጉዳዮችን ያነሳሉ በሚል ጥያቄዎችን እያነሱ ነው። የፖለቲካ ተንታኞች በዛሬው ዕለት የሚቀርበውን ፕሬዝዳንቱ ጽፈው ባልጨረሱት ንግግር ላይ ምን ሊሉ ይችላሉ የሚለውን በተመለከተ የየራሳቸውን አስተያየት እየሰጡ ነው። የአሜሪካ ድምጿ አኒታ ፓውል ያጠናቀረችውን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርብልናለች።
አዲስ ቃለ መሐላ በፈጸመው ኮንግረስ ፊት ለፊት ቅድሚያ ስለሚሰጧቸው ነገሮች ለመናገር ለፕሬዝዳንት ጆ ባይደን ይሄ ከፍተኛ ድል ነው። ዛሬ ምሽት የሚደረገው የፕሬዝዳንቱ ንግግርን በተመለከተ የዋይት ሃውስ ቃል አቀባይ የሆኑት ካሪን ጂም ፔሪ ከሰሞኑ እስከ መጨረሻው ድረስ ንግግራቸው የሚታረም ነው ሲሉ ያስታወቁ ሲሆን፣ ነገር ግን አንዳንድ ነገሮች በፍጹም እንደማይቀየሩ ጠቁመዋል።
Significant economic progress we're seeing under his leadership.
ከዝቅተኛ እስከ መካከለኛና ከዛም በላይ በእርሳቸው አስተዳደር ስር የመጡትን የምጣኔ ሀብት እድገቶች በተመለከተ እንዲሁም ድልድዮች፣ የመንገድ ግንባታና ቱቦች በተመለከተ የተሰሩ ስራዎችን እንዲሁም ባለፉት 2 አመታት የተላለፉ ታሪካዊ ህጎችንና በእለት ተእለት ኑሮ ላይ የዋጋ ቅናሽ እንዲኖር ማድረጋቸውን በተመለከተ ንግግር ያደርጋሉ።
ይሁን እንጂ የታሪክ ተመራማሪው ጀርሚ ሱሪ እነዚህ ንግግሮች ፖለቲካዊ ይደረጋሉ ይላሉ።
ፖለቲካው ለፖሊሲ አስፈላጊ ነገር ነው። ይሄ ደግሞ ፕሬዚደንቱ በየአመቱ የህዝቡን የመከራከሪያ ነጥቦችና አጀንዳውን ፓርቲያቸውን እንዲሁም ራሳቸውን በሚጠቅም መልኩ የሚያስቀምጡበት ነው። ነገር ግን በፖሊሲ ግቦች ዙሪያ ጫና ይፈጥራሉ ተብሎ ተስፋ ተጥሏል።
ሱሪ ባይደን ዴሞክራሲ በቀኝ ዘመም ጽንፈኞች እየደረሰበት ነው የሚሉትን ስጋት ደግሞ ያነሱታል ብለውም ይጠብቃሉ። በእርግጠኝነት የዩክሬኑ ጦርነትም በአሁኑ ንግግራቸው የሚካተት ይሆናል። ባይደን አስተዳደራቸው በጽንስ ማቋረጥና የመሳሪያ ቁጥጥርን ማሻሻያ የመሳሰሉ ህጎች በተመለከተ አዳዲስ ህጎችን ማውጣት እንደሚሻም አስታውቋል። ነገር ግን አሁን ላይ ፈተና ተጋርጦባቸዋል። የሕግ ማሳለፊያ ኃይሉን የያዘው ኮንግረስ አሁን በተቀናቃኞቻቸው ሪፐብሊካን ፓርቲ ስር ነው። ዛሬም ሽት በሚያደርጉት ንግግርም አዲሱ የምክር ቤት አፈ ጉባኤ ኬቨን ማካርቲ ከፕሬዝዳንቱ ጀርባ የሚቀመጡ ሲሆን ባይደን የአሜሪካውያንን የግብር ገንዘብ ምን ላይ ማዋል ይገባቸዋል በሚለው የተነሳ ሁለቱ አጣብቂኝ ውስጥ ገብተዋል። ኬቨን ከዚህ ቀደም እንዲህ ብለው ነበር።
I've been very clear. The current path we're on, we cannot sustain. We got to change trajectory to put ourselves
በዚህ ባሁን ባለንበት መንገድ መቀጠል አንችልም። ትክክለኛና ሚዛናዊ በሆነ መንገድ ለመቀጠል መንገዳችንን መቀየር አለብን። እንዴት እዚያ መድረስ እንችላለን የሚለው መወያያችን ይሆናል።
የፖለቲካ ተንታኙ ሱሪ ታዲያ ዛሬ ማታ ባይደን ንግግር ሲያደርጉ ሰዎች የኬቨን ማካርቲን ፊት ለማንበብ ይጥራሉ ይላሉ።
If he frowns, if he shows his displeasure,
ፊታቸውን ካኩሳሰሩ የተለየ ያለመደሰት ወይንም ንዴት ቢጤ በፊታቸው ላይ ከታየ የማይተባበሩና ጽንፈኛ መስለው ይቀርባሉ። ነገር ግን ከባይደን ጋር በደስታ ስሜት ከተነጋገሩ በፓርቲያቸውና በተወካዮቹ ምክር ቤት ካሉ ፕሬዝዳንቱ ላይ እንዲነሱ ከሚያደርጉ አነስተኛ ጽንፈኛ ቀኝ ዘመም ፖለቲከኞች ጋር ህብረት ይኖራቸዋል።
ይህ የፖለቲካ የፖሊሲና የተለያዩ ባህሪያት ድብልቅ በዛሬው ምሽት የሚጠበቅ ትዕይንት ነው የሚሆነው።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ኤደን ገረመውን ለቀደመው ዘገባው አመስግኜ ወደ ሁለተኛው አጋማሽ ልሰዳችሁ። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ41 መሆኑን ያመለክታል። ወደዚያው እናምራ። በዚህ ዘገባ ወደ መቀሌ የሚወስደን ሌላ ዝርዝር ነው የምንመለከተው። ወደ ትግራይ የሚወስዱ መንገዶችና ድልድዮች ጥገና ተጠናቋል ይለናል። በሰሜን ኢትዮጵያ ጦርነት ጉዳት የደረሰባቸው ወደ ትግራይ ክልል የሚወስዱ መንገዶችና ድልድዮች የጥገና ስራቸው መጠናቀቁን የኢትዮጵያ መንገዶች አስተዳደር አስታውቋል። በተለያዩ አቅጣጫዎች ወደ ትግራይ የሚወስዱት እነኚህ መንገዶች የትራንስፖርት አገልግሎት ለመስጠት ዝግጁ መደረጋቸውንም ነው በተቋሙ የድልድይና የስትራክቸር ስራዎች ዳይሬክተር መሐንዲሱ ጌትነት ዘለቀ ለአሜሪካ ድምጽ የተናገሩት። በሌላ በኩል የትራንስፖርትና ሎጂስቲክ ሚኒስቴር ወደ ትግራይ ክልል በቅርቡ የትራንስፖርት አገልግሎት ለመጀመር ዝግጅት እያደረኩ ነው ብሏል። የትራንስፖርትና ሎጂስቲክ ሚኒስትር ዴታ አቶ በርሀ ሐሰን በትግራይ ክልል መሰረታዊ አገልግሎቶችን እያስጀመረ ያለው ብሔራዊ ኮሚቴ ሲፈቅድልን አገልግሎቱን እናስጀምራለን ሲሉ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ ትራንስፖርት ፌዴሬሽን በበኩሉ አገር አቋራጭ የህዝብ ማመላለሻ ማህበራት ወደ ትግራይ አገልግሎት ለመጀመር ዝግጁ እንዲሆኑ መመሪያ እንዳስተላለፈም አስታውቋል። ገብረ ሚካኤል ገብረ መድን ነው ያጠናቀረው።
በሰሜን ኢትዮጵያው ጦርነት ጉዳት የደረሰባቸውና በጎንደር በወሎና በአፋር በኩል ወደ ትግራይ ክልል የሚወስዱ መንገዶችና ድልድዮች ተጠግነው ለትራፊክ ክፍት መደረጋቸውን በኢትዮጵያ መንገዶች አስተዳደር የድልድይና የስትራክቸር ስራዎች ዳይሬክተር ኢንጂነር ጌትነት ዘለቀ ገልጿል።
አክቹዋሊ አምስቱ ከጦርነቱ ጋር በተገናኘ ጉዳት ደርሶባቸው የፈረሱ ነበሩ። ከዚህ ሁለት ቦታ ላይ አሉሃ በዚህ በሰሜን ወሎ እሱ እንደውም ትልቅ ነው፣ 109 ሜትር በላይ ነው። እንደዚሁ ደግሞ ከሚሌ ወደ ጭፍራ የሚወስድ ጨረቲ ወንዝ ላይ፣ ከሰቆጣ ኮረም የሚወስድ ዘጋሬ ላይ የፈረሱትን በተገጣጣሚ ድልድይ በመስራት ለትራፊክ ክፍት አድርገናቸዋል። ስለዚህ ወደ ትግራይ የሚያስገቡት ድልድዮች ተጠግነዋል ብለን ለመናገር እንችላለን።
አብዛኞቹ ጥገና የተደረገላቸው ድልድዮች በጦርነቱ ፈርሰው የነበሩ ሲሆን ጎቡ የሚባል ድልድይ ግን ቀድሞ ያልነበረና አሁን እንደ አዲስ የተሰራ መሆኑን ተናግረዋል። ተቋሙ ለድልድዮቹ ጥገና ከ173 ሚሊዮን ብር በላይ ማውጣቱም ታውቋል። በትግራይ ክልል ውስጥ በጦርነቱ የተጎዱ መንገዶችና ድልድዮች ካሉም ጥገና ለማድረግ ተዘጋጅተናል ብለዋል ኃላፊው።
እኛውም መድረስ የቻልነው በዚህኛው በሰሜን ወሎ በኩል እስከ ኮረም ነው። በጎንደር አዋሳኝ ደግሞ እስከ ተከሴ ወንዝ ብሎም እስከ ሽራሮ ድረስ ነው መሄድ የቻልነው። ወደዛ የፈረሱ የሉም ብለን እናስባለን ስላልደረስን ነው። እንግዲህ ወደፊት ጥያቄው እንደመጣኝ ያም በአፋጣኝ መልስ መስጠት ይሆናል።
የትራንስፖርትና ሎጂስቲክስ ሚኒስቴር በበኩሉ በቅርቡ ወደ ትግራይ የየብስ ትራንስፖርት አገልግሎት ለመጀመር እየተዘጋጀው ነው ብሏል። የትራንስፖርት ዘርፍ ሚኒስትር ዴኤታ አቶ በርኦ ሐሰን ለአሜሪካ ድምጽ ሲናገሩ አገልግሎቱን ለማስጀመር የትግራይ ክልልን አስቸኳይ የመልሶ ማቋቋም ስራዎች ከመመራው ብሔራዊ ኮሚቴ መመሪያ እየተጠበቅን ነው ብሏል።
ይሄንን የሚመለከት የተደራጀ የተቋቋመ ትብራይል አሰልጣኛም ቴክኒካል ስታፍ ሰጥተናቸዋል። በስትሪንግ ኮሚቴ በሚያስቀምጡ ዳይሬክሽን መሰረት የምንጀምር ይሆናል ማለት ነው። መሰረተ ልማቱ ላይ ይህንን ስራ ስትጀምር የነበሩት ኮሪደሮች ላይ ቴክ የሚደረጉ ጉዳዮች አሉ። ለረጅም ጊዜ ኢንትረፕት የተደረገ ስለነበረ በውስጥ የራሳችን የዝግጅት የተደረገ ቢሆንም ኦፊሻሌ ግን በሚሰጠን አቅጣጫ መሰረት የምንጀምር ይሆናል።
የተቀመጠ የጊዜ ሰሌዳ ይኖር ይሆን?
ረጅም ጊዜ የሚፈጅ አይመስለኝም። በቅርብ እንጀምራለን።
የትግራይ አስቸኳይ የመልሶ ማቋቋም ስራዎች ኮሚቴ ምክትል ሰብሳቢ አቶ አበበ ገብረህይወት ከሳምንት በፊት ለአሜሪካ ድምጽ በሰጡት ቃለ መጠይቅ የትራንስፖርት አገልግሎቱ የዘገየው በብሔራዊ ኮሚቴው የትራንስፖርትና ሎጂስቲክስ ሚኒስቴር ተወካይ ባለመካተቱ ነው ብለው ነበር። በተመሳሳይ ሀገር አቋራጭ የህዝብ ማመላለሻ ማህበራት ወደ ትግራይ አገልግሎት ለመጀመር ተዘጋጁ መባላቸውን የኢትዮጵያ ትራንስፖርት ፌዴሬሽን ፕሬዚደንት አቶ ብርሃኔ ዘርኡ ተናግረዋል።
ከስቴት ሚኒስትሩ ጋር በአካል ተነጋግረን ሬዲዮን እናጠብቁ ተብለናል። እኛ ያው የእነሱን ምላሽ እየጠበቅን ነው ምንቼ እንደሚሆን። በእኛ በኩል አቴኒታይም ሬዲ ነን።
የህዝቡን ችግር ከግምት በማስገባትም የትራንስፖርት ዋጋ ላይ ቅናሽ ለማድረግ ፌዴሬሽኑ መዘጋጀቱን አቶ ብርሃኔ ገልጿል።
ህብረተሰቡን ለመደጎምም ሀሳብ አለን። እዚህ አካባቢ ያለውን ህብረተሰብ በተቻለ መጠን የአገልግሎት ክፍያውን በጣም ሲደሚን ለማድረግ ተጎድተህም ቢሆን ልታገለግለው ይገባል። በጭነቱም በተጠንቀቅ ላይ ነን ማለት ነው። መንግስት እንግዲህ ዲሳይድ ሲያደርግ እኛ ደግሞ ተረባርበን ወደዛ እንገባለን የሚል አመለካከት አለ።
የፌዴራልና የህወሓት የሰላም ስምምነት ትግበራ አስተባባሪ ኮሚቴ አባላት ጥር 26 ቀን 2015 ዓ.ም ለመጀመሪያ ጊዜ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው መወያየታቸው ይታወሳል። በውይይታቸውም በሰላም ስምምነቱ መሰረት እስካሁን የተከናወኑ ስራዎችን መገምገማቸውንና በቀሪ ተግባራት ላይም መምከራቸውን የመንግስት መገናኛ ብዙሃን ዘግበዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ቅንብር ደግሞ ወደ አውሮፓ የሚመልሰን ነው። እንዳልኩት ወደ አውሮፓ ይወስደናል። ታቸር ዝናሙ የካንሰር መድኃኒት ምርምር ባለሙያ ስትሆን በቅርቡም በቤልጅግ መንግስት ለጥናቷ መደገፊያ አግኝታለች። ታቸር በዋናነት ትኩረቷን በሕፃናት የደም ካንሰር ላይ ጥናት በማድረግ መድኃኒት የሚቋቋሙ የካንሰር አይነቶችን ታጠናለች። ከኤደን ገረመው ጋር ስለ ምርምሯ ይዘት እንዲሁም ደግሞ በኢትዮጵያ ስላለው ሕፃናት የካንሰር ሕክምና በተመለከተ ቆይታ አድርገዋል። እነሆ ዝርዝሩን።
በጣም ነው የማመሰግነው ስላገኘሁሽ፣ ደስ ብሎኛል። እስቲ ሙያሽን ማንነትሽን ለተመልካቾቻችን አስተዋውቂልን ከዛን ጀምር።
እሺ፣ ታቸር ዝናቡ እባላለሁ። በሙያ ፋርማሲስት ነኝ። አሁን ደግሞ የዶክትሬት ተማሪ ነኝ። ሁለተኛ ዓመት የዶክትሬት ተማሪ ነኝ። ከህፃናት ካንሰር ጋር የተገናኘ ጥናት እያካሄድኩኝ ነው።
ምናልባት ግን ብዙ ሰዎች ሊጠይቁ የሚችሉት ነገር ስለሆነ እንደ መንደርደሪያም እንዲሆን ታቸር እንዴት ነው የመጣ?
ያ ታቸር እንግዲህ በህፃንነቴ የወጣልኝ ስም ነው እና ቤተሰባችን ውስጥ ቅርብ የሆነ የአባቴ ጓደኛ እንደ ማርጋሬት ታቸር፣ እንደ ጠቅላይ ሚኒስትር ወይ እንግሊዝ ጠቅላይ ሚኒስትር ጠንካራና ጎበዝ ሴት የምትሆኝ ይመስለኛል ይል ነበረ እና ከዛ ጋር በተገናኘ የተሰጠኝ ስም ነው። ከዛም በኋላ አባቴ በሷ ምሳሌ አድርጌ ጠራኝ ነበረ። ከሱ ጋር በተገናኘ ታቸር ተብያለሁ።
መልካም። እሺ፣ እንግዲህ በህፃናት ካንሰር ዙሪያ በተለይም ደግሞ የኪሞ መድኃኒቶችን በሚቋቋሙ ካንሰሮች ዙሪያ ነው የምትሰሪው እና
እስኪት እቂት ስለስራሽ ያሁን ስላለሽበት ምርምር ይዘት ንገሪኝ።
እሺ አው እንዳልሽው አንቺ እኔ ማጠናው የህፃናት ካንሰርና ኬሞ መቋቋም ወይም መድኃኒት የሚቋቋሙ ካንሰሮች ላይ ነው ማጠናው። የህፃናት ካንሰር በፓርቲኩላርሊ ደግሞ የህፃናት የደም ካንሰር ላይ ነው ጥናቱ። የደም ካንሰር ህፃናትን የሚያጠቃ የመጀመሪያው የካንሰር አይነት ነው እና ብዙዎቹ የደም ካንሰሮች ህፃናት ላይ የሚፈጠሩት ብዙ ጊዜ በመድኃኒት የመዳን ቻንስ ያላቸው የካንሰር አይነቶች አሉ። ግን ከዛ ውጭ የህፃናት የደም ካንሰር ውስጥ ደግሞ በጣም አደገኛና ከመድኃኒታም በዚህ ሰዓት መድኃኒት የሌላቸው የካንሰር አይነቶች አሉ። ስለዚህ እነዛ ካንሰሮች ላይ ነው ማጠናው። እንዴት እነዛ ካንሰሮች ለመድኃኒት መቋቋም እንዴት እንደሚችሉ እና ደግሞ በካንሰር ህዋሳት ውስጥ ያሉ ሞለኪውሎች እንዴት ካንሰሩን እንደሚያመጡ ላይ የሚያተኩር ጥናት ነው የምሰራው። ሌላው በተጨማሪ ደግሞ እነዚህን ካንሰሮች እንዴት በመድኃኒት በአዳዲስ መድኃኒቶች እንዴት ማከም እንደምንችል የአዲስ መድኃኒት ፍለጋ ላይ ነው የምሰራው ማለት ነው።
ምናልባት እንግዲህ ግልጽ እንዲሆን ያህል ብዙ ጊዜ ካንሰር ሲባል የተለመደው በአዋቂዎች ላይ ነው። ህፃናት እንደሚይዛቸው ራሱ የማያውቁ ብዙ ሰዎች ይኖራሉ እና የህፃናት ካንሰር ከአዋቂዎች ካንሰር በምን ይለያል? እንዴትስ ሊታወቅ ይችላል?
አዎ አንቺ እንዳልሽው በጣም ብዙ በሚዲያ ላይ የምንሰማው ስለ አዋቂዎች ካንሰር ነው። ግን የህፃናት ካንሰር በህፃናት ላይም ይከሰታል። ለምሳሌ እኔ የማጠናው ካንሰር በጣም ህፃናቶችን የሚያጠቃ ነው። ከእድሜያቸው እስከ 1 አመት ድረስ ያሉ ህፃናትን የሚያጠቃው። እንደውም አንዳንዶቹ ከካንሰሩ ጋር አብረው ይወለዳሉ። ስለዚህ ህፃናት ላይም በጣም በኃይለኛ መልኩ የሚያጠቁ ካንሰሮች አሉ። ያንቺን ጥያቄ ለመመለስ ከአዋቂ ካንሰሮች ጋር በጣም ብዙ የሚለያያቸው ነገሮች አሉ። አንደኛ ህፃናት ላይ ብዙ ጊዜ የምናየው የደም ካንሰር፣ የጭንቅላት ካንሰር አይነቶችን ነው። ሁለተኛ ነገር ደግሞ ብዙ ጊዜ በአጠቃላይ ካንሰር መንጫውን ባናቀውም በአዋቂዎች ላይ ያሉ ካንሰሮች ግን ከየኑሮ ዘይቤ ጋር የተገናኙ የመምጫ መንገዶች አሏቸው። ለምሳሌ ሲጋራ ከማጨስ ሊሆን ይችላል፣ መጠጥ ከመጠጣት አብዝቶ ሊሆን ይችላል፣ ወይም ደግሞ አላስፈላጊ ውፍረት ጋር የተገናኙ የካንሰር አይነቶች አሉ። ህፃናት ላይ ግን ምንም አይነት ምክንያቱ አይታወቅም። ብዙ ጊዜ ጄኔቲካል ለዘር የሚተላለፍ ሊሆን ይችላል። ከዛ ውጭ ግን ይሄ ነው ተብሎ አመጣጡ አይታወቅም።
በአሁን ሰዓት ያለው የህፃናት ካንሰር ከመድኃኒትም ጋር ሊሆን ይችላል፣ ከህክምናው ጋር ተያይዞ ያለው የምርምር ደረጃ ምን ይመስላል?
እንግዲህ በዓለም አቀፍ ደረጃ እኔ ባለሁበትም ሀገር በአውሮፓም በአሜሪካ ብዙ የካንሰር ጥናቶች ይካሄዳሉ። ብዙ ተቋሞች ስለ ካንሰር ያጠናሉ። ስለዚህ በተለያየ ደረጃ የካንሰር ጥናቶች ይደረጋሉ። የመጀመሪያው ካንሰር እንዴት ሊመጣ ቻለ የሚለውን ከመሰረቱ የማጥናት ስራዎች ይካሄዳሉ። ሌሎች ደግሞ እንዴት መድኃኒት እናገኝላቸዋለን ነው። በድሮ ጊዜ ወይም አሁን የምንጠቀምባቸው የካንሰር መድኃኒቶች ወይም ኬሞቴራፒቲክስ የምንላቸው በአጠቃላይ ሁሉንም ሴሎች ወይም ህዋሳቶችን የሚገሉ ናቸው። ስለዚህ አንዳንድ ጊዜ እንደውም በእነሱ ስንጠቀም ለማከም በሽተኛው በእነሱ ምክንያት ሊሞት ይችላል፣ ምክንያቱም በጣም ኃይለኛ ስለሆኑ ማለት ነው። አሁን ያሉት ጥናቶች ግን እንደዚህ አይነት መድኃኒቶች ከመጠቀም የተለየ የካንሰሩን ህዋስ ወይም የካንሰሩን ሴል ብቻ ታርጌት የሚያደርጉ ወይም እሱን ኢላማ ያደረጉ መድኃኒቶች ወደ መፈብረክ ላይ ደረጃ ደርሷል። ስለዚህ እነዚህ አይነት መድኃኒቶች ለታካሚውም የተሻሉ ናቸው ከበፊቱ ኬሞቴራፒቲክስ።
በኢትዮጵያ ያለውን የካንሰር ህክምና አሰጣጥ እና ሁኔታ እንዴት ታይዋለሽ? በተለይም ደግሞ ስለ መድኃኒት አቅርቦትም ደግሞ አያይዘሽ ብታወሪኝ ደስ ይለኛል።
የካንሰር ህክምና በኢትዮጵያ በጣም ብዙ ተግዳሮቶች አሉበት። ለምሳሌ በአጠቃላይ የካንሰርን የካንሰር ሬጅስትሪ ኢትዮጵያ ውስጥ የለም። እኔ እስከማውቀው ድረስ እኔ ባለኝ መረጃ የአዲስ አበባ ከተማ ፖፑሌሽን ቤዝድ ካንሰር ሬጅስትሪ እንዳለው አውቃለሁ። ከዛ ውጭ ደግሞ በሆስፒታል ደረጃ አዳማ ሆስፒታል አዳማ ውስጥ እንዳለ አውቃለሁ። ስለዚህ
ምዝገባ ማለት ነው የህሙማን ምዝገባ።
ስለዚህ አገር አቀፍ የካንሰር በሽተኞችን ምዝገባ በጣም አስፈላጊ ነው። ተጨማሪ ደግሞ በጣም ዋናና ወሳኙ የካንሰር መድኃኒት እጥረት ነው። የካንሰር መድኃኒት በኢትዮጵያ ውስጥ ማግኘት በጣም ከባድ ነው። በጣም ብዙ መድኃኒቶች ባለማግኘታቸው በሽተኞች ህይወታቸው ያልፋል። ከዛም ተጨማሪ ወደ ህፃናት ካንሰር ስንመጣ ደግሞ ቅድም መግቢያ ላይ እንደወሩት የህፃናት ካንሰር ብዙ ፐርሰንት የመዳን አቅም አለው። ግን እነዛ ራሱ መዳን የሚችሉት የህፃናት ካንሰር አይነቶች የተጠቁ የኢትዮጵያ ህፃናት የመዳን ቻንሳቸው በጣም ዝቅተኛ ነው። ምክንያቱም የመድኃኒት እጥረት አለ።
ለህፃናት በተለየ ሁኔታ መደረግ አለባቸው የምትያቸው እንክብካቤዎች ምንድናቸው? በተለይም ካንሰር ላለባቸው ህፃናት
በጣም ብዙ እንክብካቤዎች ያስፈልጋሉ። ቅድም እንዳልኩሽ የካንሰር ህፃናት ላይ ካንሰር ለካንሰር የምንሰጣቸው መድኃኒቶች በጣም ኃይለኞች ናቸው። ስለዚህ የሰውነትን የማዳከም ችሎታቸው በጣም ከፍተኛ ነው። ስለዚህ በዚህ ምክንያት በጣም በኢንፌክሽን ይጎዳሉ። ስለዚህ በጣም በንጽህና ነው መያዝ ያለባቸው። ሁለተኛ ነገር ደግሞ የምግብ አሰጣጣችንም የተለየ መሆን አለበት ለነዚህ ህፃናት። ስለዚህ ብዙ የሚደረጉ ነገሮች አሉ እነሱን ሰፖርት ለማድረግ።
የመድኃኒት ስርጭትን በተመለከተ በተለይ ደግሞ የህፃናት መድኃኒት አቅርቦትን በተመለከተ መደረግ አለባቸው የምትያቸው ነገሮች ምንድን ናቸው?
በአጠቃላይ የመድኃኒት አቅርቦት ችግር በኢትዮጵያ በጣም ከፍተኛ ነው። እንኳን አይደለም የካንሰር መድኃኒቶች አይደሉም፣ በማህበረሰብ ውስጥ በጣም ጥቅም ያላቸው ብዙ ሰዎች የሚጠቀሙባቸው መድኃኒቶች ራሱ አቅርቦት ችግር አለ እና የህፃናትን ካንሰር ደግሞ ትንሽ ለየት የሚያደርገው የህፃናት ካንሰር የተገኘባቸው ታካሚዎች ወዲያው መታከም አለባቸው። በአጭር ጊዜ ውስጥ ጊዜ የሚሰጥ አይደለም። ስለዚህ በዛ ጊዜ እስካልታከሙ በጣም አደገኛ ነው። ያው እንደ አይ ቲንክ ይሄንን እንደ መንግስት በጣም ብዙ እንቅስቃሴ መደረግ አለበት። አቅራቢዎችን በማበረታታት ሊሆን ይችላል፣ በተለያዩ መንገዶች መድኃኒቶች ወደ አገር ውስጥ እንዲገቡ ብዙ ማበረታቻ መደረግ አለበት ባይኔ። ግን በአጠቃላይ በጣም ችግር አለ የካንሰር መድኃኒት አቅርቦት ላይ።
ኤደንንና እንግዳዋን ታቸርን እናመሰግናለን። አድማጮች ሙሉ ዝግጅቱ የቪዲዮ ቃለ ምልልሳቸው በድረገጻችንና በማህበራዊ ትስስር ገጾቻችን ይገኛል፣ ሙሉን ታገኛላችሁ። አድማጮች አሁን በተለያየ መንገዶች አማራጮቹን ልታገኙ የሚችሉበት መንገድ እናስታውሳችሁ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። አሜሪካ ድምጽ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምጽ ታሪኮችን የምናሳየው በምልአት ነው።
አድማጭ ተመልካቾቻችን የፕሬስ ማስታወቂያ ነበር ያስቀደምነው። አሁን ደግሞ እንዴት እንደምታገኙን እናስታውሳችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
ክብራትና ክብራን አድማጭ ተመልካቾቻችን ለማክሰኞ ምሽት ያሰናዳ ነው በዚህ ላይ አበቃ። ነገ ረቡዕ ምሽት እንገናኛለን። አስተናጋጃችሁ አሉ አከበደ ከአቀናባሪው አብራና ይሉና ከተቀሩ ባልደረቦች ጋር በዚህ ተሰናበት ነው። መልካም ምሽት ተናደሩ።